ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥቅምት 5 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንቱ ውስጥ የተጠናቀሩትና በዜናዎች የምንተነተንበት ፍካሬ ዜና ፕሮግራማችን ይቀርባል። ማስከተልም ሳምንት ውስጥ ተላልፈው የነበሩ የፍኖተ ዲሞክራሲ ሀተታዎችን በድጋሚ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በቅድሚያ ርዕሶቹ።
ወያኔ መብቶቻቸውን የጠየቁ የንጹሃን ዜጎችን ደም አፈሰሰ።
ወያኔ በቀሰቀሰውና ባራገበው ግጭት የተፈናቀሉ ወገኖች በረሃብና በበሽታ እየተሰቃዩ መሆኑ ተነገረ።
በአዲስ አበባና በሌሎች ከተሞች የህፃናት ነጋዴዎች ቁጥር እየበዛ መሆኑ ተገለጸ።
የወያኔ የሙስና ድራማ ፋይዳ ቢስ መሆኑ እያነጋገረ ነው ተባለ።
የብር ዋጋ መቀነስ የዋጋ ንረት እንደሚያስከትል ስጋት ማስፈኑ ታወቀ።
የባዕዳን ኃይሎች የወያኔውን የዕድሜ ገመድ ለማራዘም እየደለቱ መሆናቸው ታወቀ።
ከፍተኛ የትምህርት ማስረጃ ወፍራም ደሞዝ የሚበሉ የወያኔ ሹመኞች ቁጥር በርካታ መሆኑ ተሰማ። ወያኔ መብቶቻቸውን የጠየቁ የንጹሃን ዜጎችን ደም አፈሰሰ። ወያኔ ውስጥ ውስጡን ባደረገው ቅስቀሳ በሐረርጌ፣ በቦረና፣ በባሌ በመቶች የሚቆጠሩ ዜጎችን ደም እንዲፈስ፣ በሺዎች የሚቆጠሩ ለጽኑ የአካል ጉዳተኝነት እንዲዳረጉና በመቶ ሺዎች የሚቆጠሩ ከቀያቸው እንዲሰደዱ ምክንያት መሆኑን በርካታ የፖለቲካ ድርጅቶችና የሰብአዊ መብቶች ተሟጋች ድርጅቶች እያስረዱ መሆናቸው የሚታወቅ ነው። ባሳለፍነው ሳምንት በአምቦ፣ በሻሸመኔ፣ በአቦምሳ፣ በወሊሶ የወያኔን ደም አፍሳሽነት በማወገዝ ግዙፍ ሰላማዊ ሰልፎች ተካሂደዋል። በሻሸመኔ የተካሄደው ሰላማዊ ሰልፍ ላይ ወያኔ በአልሞ ተኳሽና በኡሩምታ ተኩስ ወደ 20 የሚጠጉ የንጹሃን ዜጎችን ደም ማፍሰሱም ታውቋል። በዚህ ወያኔ በወሰደው ጭፍን ጭፍጨፋ የአንድ የሰባት ዓመት ህፃን፣ የአንድ የሰባ ሶስት ዓመት ሽማግሌ፣ አንድ በስራ ላይ የነበረ ሾፌር፣ ሌሎች በርካታ መንገደኛ ሴቶችና ወንዶች በጽኑ መቁሰላቸው ታውቋል። ይህንን የወያኔ ፋሽስታዊ ጭፍጨፋ በመቃወም የሚካሄዱትን ሰልፎች በመጪዎቹም ቀናት በበርካታ አካባቢዎች እንደሚቀጣጠሉ ከተለያየ አቅጣጫዎች ከሚወጡ መረጃዎች መገንዘብ ተችሏል።
ወያኔ በቀሰቀሰውና ባራገበው ግጭት የተፈናቀሉ ወገኖች በረሃብና በበሽታ እየተሰቃዩ መሆኑ ተነገረ። ከሐረርጌ ከተለያዩ ቀበሌዎች ቤቶቻቸው በሳት ጋይተው ከብቶቻቸው ተነርተውባቸው ዘመድ አዝማዶቻቸው ባሰቀቂ ሁኔታ እየተገደሉባቸው ከቀያቸው ተሰደው በመጠለያዎች እንደታጎሩ የሚታወቅ ነው። እነዚህ ወገኖች በአግባቡ የምግብና የሕክምና አገልግሎት እንደማያገኙ ሁኔታውን በቅርበት ከተከታተሉት መገንዘብ ተችሏል። ከወላጆቻቸው የተነጠሉ ሕፃናትና ከልጆቻቸው የተለያዩ ወላጆች ከመከራ ውስጥ እንደሚገኙ እነዚህ ወገኖች ያስረዳሉ። እስካሁን ባለው መረጃ እነዚህን በመቶ ሺዎች የሚቆጠሩ ወገኖች ወደ የቀያቸው መልሶ ለማቋቋም የተከሰተው ግጭት ሙሉ በሙሉ እየተረጋጋ ባለመሆኑ በቅርብ ጊዜ ውስጥ የሚታሰብ እንዳልሆነ ችግሩን በቅርበት እየታዘቡ ያስረዳሉ።
ዘስታር የሚባለው የኬንያ ጋዜጣ ማክሰኞ መስከረም 30 ቀን ባወጣው እትሙ የወያኔን አስከፊ አገዛዝ በማምለጥ ህይወታቸውን ለማትረፍና በሌሎች ሀገሮች ጥገኝነት ለመጠየቅ ከሀገራቸው ወጥተው ወደ ኬንያና ሌሎች የጎረቤት ሀገሮች የሚወጡ ኢትዮጵያውያን ከፍተኛ በደልና ስቃይ የሚደርስባቸው መሆኑን የሚገልጽ አንድ ጥናታዊ ዘገባ አውጥቷል። ጥናቱ ነጻነትና ፍትህ በማጣታቸውና ሰብአዊ ክብራቸው በመደፈሩ ወደ ጎረቤት ሀገሮች የሚሰደዱ ኢትዮጵያውያን በርካታ መሆናቸውን በተሰደዱበት ሀገርም ለሚደርስባቸው በደልና ስቃይ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተቋም ሁኔታውን እያየ ምንም እርምጃ ሳይወስድ ቀርቷል ተብሏል። ጋዜጣው ስደተኞቹ በኬንያና በሌሎች የጎረቤት ሀገሮች ሲገቡ ወዲያውኑ ክትትልና ማስፈራሪያ እንደሚገጥማቸው በመጨረሻም ታስረው ለወያኔ አገዛዝ እንደሚሰጡም ገልጿል። የወያኔ አገዛዝ ባለስልጣኖች ለኬንያ የጸጥታ ኃይል አባላት ጠርቀም ያለ ገንዘብ ጉቦ በመክፈል ስደተኞችን እንዲይዙና እንዲያስከብሯቸው የሚያደርጉት ስደተኞችን መልሰው ከወሰዱ በኋላ በማዕከላዊና በሌሎች ቦታዎች አስረው በምርመራ እንደሚያሰቃዩ በመጨረሻም እንደሚገድሏቸው ካነጋገሯቸው ሰዎች ያገኘውን መረጃ ዋቢ በማድረግ ጋዜጣው ዘግቧል። ስደተኞቹን ይዘው ለወያኔ በማስረከብ ወንጀል የተሰማሩ አገሮች ከኬንያ በተጨማሪ ኡጋንዳ፣ ሱዳን፣ ጅቡቲና ሶማሊያ የሚገኙበት ሲሆን ሌሎች አገሮችም መኖራቸውንም አትቷል። ጋዜጣው ስደተኞች ባለም አቀፍ ህግ መሰረት እንደ ስደተኛ ለመመዝገብ ለአካባቢው ሰራተኞች ከ15 እስከ 20 ዶላር ድረስ ጉቦ መክፈል የሚገደዱ መሆናቸውን፣ በተለይ ለመመዝገብ የጠየቁ ሴቶችን የግብረ ስጋ ግንኙነት እንዲፈጸምባቸው የሚያስገድዷቸው መሆናቸውንም ጠቅሷል።
በኢትዮጵያ የኤችአይቪ ኤድስ በሽታ እንደገና ያገረሸ መሆኑ እየተነገረ ነው። የወያኔ አገዛዝ የኤችአይቪ ኤድስ መከላከያ መቆጣጠሪያ የተባለው ድርጅት ይፋ ባደረገው መረጃ የቫይረሱ ስርጭት 1.18 ከመቶ መሆኑንና በ2009 ዓ.ም ተመረተ በቫይረሱ የተያዙ ሰዎች ቁጥር ከ27000 በላይ እንደሆነ ገልጿል። በዓለም ጤና ድርጅት መለኪያ መሰረት የስርጭቱ መጠን ከአንድ ከመቶ በላይ ከሆነ የኤድስ ወረርሽኝ መከሰቱን የሚያረጋግጥ ሲሆን በኢትዮጵያ የተከሰተው ከአንድ ከመቶ በላይ በመሆኑ ሁኔታው አሳሳቢ ደረጃ ላይ መድረሱ ተገልጿል። በገጠር አካባቢ የሚኖሩና በአበባ እርሻ ቦታዎች የሚኖሩ ሴቶች 25 ከመቶ ያህል በበሽታው መለከፋቸው በጥናት የተደረሰበት መሆኑን ተቋሙ ገልጾ ጫት ቤቶች፣ ሺሻ ቤቶች እና የማሳጅ ቤቶች ቫይረሱ በከፍተኛ ደረጃ የሚተላለፍባቸው ቦታዎች እንደሆኑም ተነግሯል።
በአዲስ አበባና በሌሎች ከተሞች የህፃናት ነጋዴዎች ቁጥር እየበዛ መሆኑ ተገለጸ። በኢትዮጵያ ትላልቅ በሚባሉ ከተሞች በሚሊዮን የሚቆጠሩ ህፃናት ከትምህርት ገበታ ውጪ መሆናቸውና በየመንገድ ዳር በጫማ አሳማሪነት፣ በሱቅ ደረቴነት፣ የክብደት ሚዛን በማስጠቀም ወዘተ ስራዎች ተሰማርተው ከጠዋት እስከ ማታ በመንገድ ዳር ቆመውና ተቀምጠው ሲታዩ ወያኔ የለየለት ጸረ ህዝብ መሆኑን የሚያሳይ ነው ተብሏል። ወያኔ በየአመቱ የትምህርት መጀመሪያ ወር በሆነው በመስከረም የሚያሰማው መፈክር አንድም ህፃን ከትምህርት ገበታ አይነጠልም የሚል ሲሆን ሐቆ ግን ከአራት ዓመት እስከ 13 ዓመት የሚደርሱ ህፃናት ለዕለት ጉርሳቸው በየጎዳናው የተንከራተቱ እንደሚውሉ ነው ተብሏል። با عدیس آبا به یه منگر و چوت اگت اگ بندی ها لوس راویت سمار توی می تاییوز انات که گامونا که ولای تاییم توز انات مونا چون یون گوده اسمل که تو کتاکه لوت اناتو چه لماو کم تجلوال
یه ویانه یه مسننا دراما فایده بیس مونو یه نگاگ گرنو تباله ویانه با مسننا لی زمه چامک فتون یه میلففو وزوایمت سی برتانا یه زی چه بتاو سیحات امونون بزو چی نگ گرادو با کربو با مسننا متاسرات چو کتره گرو توست فردبه چای کربو با ویانه کنچو چی تزازن دیل لکه کوی تدرگو منورا چو یه ویانه یه مسننا زمه چه یک اک اچوات امونون یه میاساینو تبلوال بتایزم که ویانه بودن با کفتنیانی تاگرن یه زرفن نا هزبی یه مزبره میگنیو بس همورایون سیمی مر رو یه ویانه کفتنیا مکنو نوچ بودن سکزاری که مالو اندرسون کن با مسننه تونه جلاله منورو یه ویانه یه مسننه زمه چه یه ها وقتان بوچنده میلو تیاله نو یه میلو بزوچنه چو میته که یه تبالو یه ویانه یه زرفادر جتالاتیو نو جنرال تبه یه کنفه با ویانه است کمی گنیو لبوچ واننیا اچلگ لیبا مونو یاد بابا میستر خونو ساله اسکهون کسامور اگر زبط یه عالم ردو ویانه یه اگر ماجراتن یمیمتو قمانیو چه بودن سب سب مونون یاساییل تبلوال
کندن یا ویانی عبدالل گمده سلطان لککیر لو درامون بس افیو قتلو مکنیات نویالون لاند یه ارومین یا کانکوا یا اگر است تلویزیون تابع بسد تو کالم للسا کربوال لحس جستامتات بسلطان سیبال لگنن یه ویانی پولیسی اسفز سامینه برویه و گلده سب ترارا یمیکل سلطانی زوب مکمت یه هزبن تکم سین نکا کمایتی لک ماستکا کل کل تچاله سلطان لکو که هزبگار بمهون متاگل مفتیه سلحونه سلطانین لککیر لو سیل به هزب تگل تسال کوال عبدالله یهونه یالهونهون ایزوار کنجی اسکاون با ویانی نت لسر رو ونجل هزبن یکرتا علتا یکم
هگای منو رفق عد بالا مگنیت کساو داربیا و ده هگرات چی تملسو زیگوچ نورات چو کفتنگا سکاوست اندوانه گلسو በዛ አካባቢ ሊገጥማቸው የሚችለው ሁኔታ ከባድ ቢሆንም አሁንም ወደ ሳውዲ አረቢያ ለመሄድ የሚመርጡ መሆናቸውን ገልጸዋል። በሳውዲ አረቢያ ይኖራሉ ተብለው ከተገመቱት 400 ሺህ ኢትዮጵያውያን መካከል በፍቃደኝነት ተመለሱ የተባሉት ከ70 ሺህ የማይበልጡ ሲሆን ከነዚህም ውስጥ አብዛኞቹ በሚኖርበት የመጠለያ ካምፕ በስቃይ ከመኖር በስተቀር ምንም አይነት የወደፊት ተስፋ እንደሌላቸው የገለጹ ይገኛሉ። የሳውዲ መንግስትን ማስጠንቀቂያ ችላ በማለት የሚደርስባቸው ለመቀበል ወስነው በሳውዲ አረቢያ ይቀሩት ኢትዮጵያውያን ወደ ኢትዮጵያ ለመመለስ ያልፈለጉበት ዋናው ምክንያት በአምባገነን አገዛዝ ከመደቆስና በችጋር በስቃይ ከመኖር ለማምለጥ መሆኑ በተደጋጋሚ ተዘግቧል።
የውያኔና የሱዳን የአካባቢ ተወካዮች በባህር ዳር ከተማ ስብሰባ አካሂደው በተለያዩ ጉዳዮች ስምምነት ላይ መድረሳቸውን ሰኞ መስከረም 29 ቀን ባወጡት የጋራ መግለጫ ገልጸዋል። ስብሰባው የተካሄደው በሱዳን በገዳሪፍ ክፍለ ሀገር ባለስልጣኖችና በአማራ ክልል ተብዬው የውያኔ ባለስልጣኖች መካከል ሲሆን በስብሰባው መጨረሻ ላይ በሱዳንና በኢትዮጵያ ወሰን ላይ የተለያዩ ተግባሮችን ሊፈጽም የሚችል ከሁለቱ ወገኖች የተወጣጣ የጋራ ወታደራዊ ኃይል እንዲመሰረት ለመሪዎቻቸው ጥያቄ አቅርበዋል ተብሏል። ይህ የጋራ ኃይል ወያኔ ለሱዳን የሰጠው መሬት ከህዝብ በኩል ምንም አይነት ጥቃት እንዳያደርስበት በዋናነት የሚከላከል ሲሆን በተጨማሪም የኮንትሮባንድ ንግድን ህገወጥ አስተላላፊዎችን የታጠቁ ሰዎችንና የመሳሪያዎችን ዝውውር የሚቆጣጠር ይሆናል ተብሏል። አማራ ክልል አስተዳደር ገዱ አንደርጋቸው ለሱዳን በተሰጡ እርሻዎች ላይ ጥቃት እንዳይሰነዝርባቸው ማናቸውንም እርምጃ እንወስዳለን በማለት ቃል መግባቱን ሱዳን ትሪቡን የተባለው የሱዳን ጋዜጣ ዘግቧል።
የብር ዋጋ መቀነስ የዋጋ ንረት እንደሚያስከትል ስጋት ማስፈኑ ታወቀ። ከአሁን ቀደም በፍኖተ በተደጋጋሚ የብርን የምንዛሪ ዋጋ መቀነስ አስመልክቶ የቀረቡ ዘገባዎች በአሳለፍነው ሳምንት መታወጁ ታውቋል። የዓለም የገንዘብ ድርጅት የብር የምንዛሪ ዋጋ እንዲወርድ ያደረገው ግፊት ውጤት መሆኑ የታወቀ ሲሆን በአሁን ወቅት የተደረገበት ሰበብ የሀገሪቱ የውጪ ንግድ በእጅጉ መንኮታኮቱ መሆኑን ጉዳዩን በቅርበት የሚከታተሉ ወገኖች ያስረዳሉ። የወያኔ ብሔራዊ ባንክ በውጭ ምንዛሪ ጭራሹን በመራቆቱ ኢኮኖሚውን ለማንሰራራት በሚል የተወሰደ እርምጃ መሆኑን የሚያስረዱ የመዋለ ንዋይ ጠበብቶች እንደሚሉት ይህ እርምጃ ምንም አይነት ማገገም እንደማያስከትልም ያስረዳሉ። እንደ ዓለም አቀፉ የገንዘብ ድርጅት ውትወታ በአሁን ወቅት የብር ምንዛሪ ሊሆን የሚገባው ለአንድ የአሜሪካ ዶላር ከ40 እስከ 50 ብር ሲሆን ይህ የተደረገው ማሻሻያ የውጪ ንግዱን እንደማያንሰራራው ከወዲሁ ሐሳባቸውን የሚሰነዝሩ በርካቶች ናቸው። ወያኔ ቀደም ሲል ለመንግስት ሰራተኞች ያደረገው የደሞዝ ጭማሪ የባዶ ወረቀት ጭማሪ መሆኑን ብዙዎች ያስረዳሉ። የገበያ መናርና የብር ግሽበት በቅርቡ የወያኔን ኢኮኖሚ አቅም እንደሚነጡት የሚጠበቅ ነው ተብሏል።
አዳን ኃይሎች የውያኔውን የእድሜ ገመድ ለማራዘም እየደለቱ መሆናቸው ታወቀ። የባዳን ኃይሎች በተለይም አሜሪካና ሽሪኮቿ ውያኔን በስልጣን ለማቆየት እየደለቱ መሆናቸው ካንዳንድ አፈትልከው ከመይወጡ ድብቅ ምስጥሮች መገንዘብ ተችሏል። በቅርቡ በውያኔ ላይ ማዕቀብ ለመጣል የሚያስችል ረቂቅ ህግ ለአሜሪካ ኮንግረስ ለውሳኔ የሚቀርብበት ጊዜ መራዘሙ ውያኔ በሶማሊያ ዘመተውን ጦር እንደሚያወጣና በጸረ አሸባሪነት ዘመቻ ተባባሪነቱን እንደሚያቆም በመግለጹ መሆኑን ተገንዝበናል። የዚህ ትርጉም ወያኔ ራሱን በራሱ አሸባሪ ለማድረግ መወሰኑን በማያወላውል ቋንቋ ያስረዳል የሚሉ ብዙዎች ናቸው። ይህን ሁኔታ ካለመረዳት ይህን በሌላ ወያኔ የጥምር መንግስት የተባለ አፈዝ አደንግዝ እንዲመሰረት በተመከረው መሰረት በ2012 ዓ.ም ተመረጠ ለሚደረገው ምርጫ የውያኔን አጋሰስ የሆኑ ድርጅቶችን ለማካተት እንደታሰበ ለማወቅ ተችሏል። ለዚህ ይመስላል አንዳንድ የይስሙላ ተቃዋሚዎች ውያኔን ያካተተ የሽግግር መንግስት መስረታ ሲሉ የሚደመጡት። የፖለቲካ አዋቂዎች እንደሚያስረዱት ውያኔን አካተው መሸጋገር የሚባል ጉዳይ የምባይ ካም ነው ተብሏል።
ተመስገን ደሳለኝ ውድ ጥቅምት 5 ቀን ከእስር የተፈታ መሆኑን ለማወቅ ተችሏል። የተፈረደበትን የ3 አመት እስራት ጨርሶ መፈታት የነበረበት ባለፈው አርብ ሲሆን የውያኔ አገዛዝ ለምን እንዳቆየው ግልጽ ምክንያት አልሰጠም። መፈታት በነበረበት ቀን ባለመፈታቱ ተመስገን ደሳለኝ የረሃብ አድማ ላይ መጀመሩ በተነገረ በአንድ ቀን ውስጥ ሊፈታ ችሏል።
የውያኔ ባለስልጣኖች አተት ብለው የሚጠሩት የኮሌራ በሽታ በድሬዳዋ ከተማ የገባ መሆኑን የከተማዋ ባለስልጣኖች ለዜና ምንጮች ገልጸዋል። እስካሁን ድረስ 127 የሚሆኑ ዜጎች በዚሁ በሽታ መለከፋቸውን የገለጸ ሲሆን በአሁኑ ወቅት በተለያዩ ሆስፒታሎች በሕክምና እየተረዱ መሆናቸውን ተናግረዋል። በሽታው ሊስፋፋ የቻለው ከመጸዳጃ ጉድለትና በከተማዋ ውስጥ ያሉትን ቆሻሻዎች በተገቢው መንገድ ማስወገድ ባለመቻሉ መሆኑን የሕክምና ባለሙያዎች ይናገራሉ።
ለኢትዮጵያ ተማሪዎች በማሌዥያ መንግስት የተሰጠውን የነጻ ትምህርት ዕድል ወያኔ ሙሉ በሙሉ ለሶማሌ ተማሪዎች ሰጥቶ በናይሮቢ የወያኔ ኤምባሲ አቀነባባሪነት በርካቶቹ ወደ ማሌዥያ እየበረሩ መሆናቸው ተጋለጠ። በአዲስ አበባ የማሌዥያ ኤምባሲ ስለሌለ ወደ ናይሮቢ መጓጓዣና ሌላው ጩን እየቻለ ያለው ዘራፊ ወያኔ ነው በሚልም መረጃ ቀርቧል። የወያኔ ቁንጮዎች መለስና ሚስቱ በተለይ ከኢትዮጵያ ከዘረፉት ቢሊዮን ገንዘብ ውስጥ በርከት ያለውን በማሌዥያና በኢንዶኔዥያ ባንኮች ውስጥ ማስቀመጣቸው የተጋለጠ ነው ተብሏል።
በሐሰተኛ የትምህርት ማስረጃ ወፍራም ደሞዝ የሚበሉ የውያኔ ሹመኞች ቁጥር በርካታ መሆኑ ተሰማ። ጥቂት የማይባሉ የወያኔ ሹሞች በአሰት የትምህርት ማስረጃ ዲግሪዎች ቁልፍ የሆኑ የሙያ ክህሎት የሚጠይቁ ቦታዎች መቀመጣቸው ተጨባጩ ስራ ላይ ተጽዕኖ ማሳደሩ እየታየ ነው ተብሏል። አብዛኛዎቹ እንኳንስ የስራውን ባህሪና ስራውን ሊያውቁት ቀርቶ የተሾሙበት ቦታ ምን አይነት ክህሎት እንደሚጠይቅ እንኳን በቅጡ የማያውቁ መሆናቸው በስፋት እየተነገረ ነው። ይህ በአሰት የትምህርት ማስረጃ ለሚሾሙ የወያኔ ካድሬዎች የአሰት የትምህርት ማስረጃ የሚዘጋጀው በራሱ በወያኔ መሆኑን ውስጥ አዋቂዎች ያጋለጣሉ። በዚህ የአሰት የትምህርት ማስረጃ በመስጠት ወንጀል አንጋፋው የአዲስ አበባ ዩኒቨርሲቲ ጨምሮ አብዛኛዎቹ ዩኒቨርሲቲዎች በፖለቲካ ትዕዛዝ እየፈጸሙት እንደሆነ ለማወቅ ተችሏል። ይበንዴ እንዳለ በየዩኒቨርሲቲዎችም የአሰት የትምህርት መረጃ የያዙ መምህራን መገኘታቸው አንዱ ለትምህርቱ ማሽቆልቆል ምክንያት ነው ተብሏል።
ጥቅምት 4 ቀን በሶማሊያ በፈነዳው ግዙፍ ፈንጂ ስካውን ድረስ 189 ሰዎች መሞታቸውና ከ200 በላይ መቁሰላቸው ባለስልጣኖች ተናግረዋል። በአሁኑ ወቅት ተጎጂዎችን ከፍርስራሽ ውስጥ የማውጣት ስራ እየተካሄደ ሲሆን የሟቾቹ ቁጥር ከዚህ ከፍ ሊል እንደሚችልም ተገምቷል። ሆስፒታሎች በተጎዱ ሰዎች የተጨናነቁ ሲሆን ያንዳንዱ ተጎጂውን መልክ ለመለየት አስቸጋሪ ይሆናል ተብሎም ተገምቷል። የሶስት ቀን ብሔራዊ ሐዘን የታወጀ ሲሆን ህዝቡም ደም እንዲሰጥ ተጠይቋል።
የፍካሬ ዜና ፕሮግራማችን በዚሁ ይጠቃለላል። አሁንም መፍትሄው ህዝባዊ መንግስት መመስረት ነው። አንዳንድ በፖለቲካው መድረክ አዋቂና ተንታኝነን ብለው ብቅ ያሉ ወገኖች ያንን ጀግና የ60ዎቹን ትውልድ ገላ ሰደው ሲተቹ አጼውን በማስወገድ ላይ ተራማጆች ቢስማሙም ምን ይተካዋል በሚለው ላይ ምንም ግንዛቤ አልነበራቸውም ብለው ሲወቅሱ እየሰማን ነው። ተራማጅ ኢትዮጵያዊ ኃይሎች ወዳቂው ስርዓት በምን ይተካል በሚለው ላይ ግልጽ መርሃ ግብርና ግንዛቤ የነበራቸው ሲሆን ብዙዎቹም ተመሳሳይ ነበሩ ማለት ይቻላል። አጼው ከመውደቃቸው በፊትና ወዲያውኑም ምንም ይህ ነው የሚባል ግንዛቤና እይታ ያልነበራቸው ራሳቸውን ገንጣይ ነን ያሉት እነ ወያኔ ሲሆኑ እነሱም በ1967 ማኒፌስቶ መርሃ ግብር አወጣን ሲሉ ዓላማቸው ትግራይን ከኢትዮጵያ መገንጠልና ነጻ የትግራይ ሪፑብሊክን መመስረት ነው ሲሉ አስቀምጠዋል። በጭፍኑ የነበረ የለም። የህብረተሰብ ህግና የሂደትም ውጤት ነውና ያ የተፈለገውን እንዴት እውን እናድርግ በሚለው ላይ ልዩነቶች መከሰታቸው አልቀረም። ኢህአፓ የደርግ የሞግዚት አስተዳደር ወርዶ ሁሉን አቀፍ የሽግግር መንግስት ይመስረት ጊዜያዊ ህዝባዊ መንግስት ሲል፣ ለምሳሌ መይሶን ደግሞ ይህን አማራጭ የንዑስ ከበርቴና የማይሰራ ነው በሚል ተችቶ ደርግን በሂሳዊ ድጋፍ መያዝ በሚልና ለተደራጀ ለታጠቀ ህዝባዊ ትግልም በሚል መፈክር አቋሙን ይዞ ተጉዟል። በዚህ ሂደት ቅራኔዎች አድገውና ፈመው ወደ ግጭት ማምራታቸውን ማስቆም የሚቻል አይደለም። የማይታረቁ አቋሞችን ጨምድዶና አስገድዶ አንድ ለማድረግ መጣር የማይሰራ መሆኑን አሁንም እያየነው ነው። በመሆኑም ድርጅቶቹ ውይይትና ድርድር ቢያደርጉም አቋማቸው ሊገጥም አልቻለም። ወያኔም ኢትዮጵያ መፍረስ አለባት፣ አማራ የህዝብ ሁሉ ጠላት ነው፣ ቅራኔውም ሊታረቅ የሚችለው በግንጠላ ብቻ ነው ብሎ በመድረቁ ከኢህአፓ ጋር 9 ጊዜ ያህል ድርድር ቢያካሄድም መስማማት አልተቻለም። ደርግና አጋሮቹ በፖለቲካው ትግል መስክ ሽንፈት ሲያጋጥማቸው ወደ ግድያ እንዳመሩት ሁሉ ወያኔም ተመሳሳይ ክስረት ሲያጋጥመው ኢህአፓን አባይ ኢትዮጵያ አማራ ብሎ ከሶ በሻዕቢያ እርዳታ በትግራይ ጦር እንደከፈተበት ምን ቢዋሽ የሚደበቅ አይደለም። ሁሉም ሰው የራሱ ግምትና አስተያየት ሊኖረው ቢችልም ሁሉም ሰው የየራሱ የሐቅ ድርሻ የለውም ተብሏልና ሐቁን ስናሰፍር ሌሏ ቅብጥርጥሮችና ቅጥፈቶችን ውድቅ አድርገን ነው። አንተም ሐቅ አለህ፣ አንቺም ሐቅ አለሽ ለጋብቻ ችግር ማግባቢያ ሊዘይድ ቢችልም ለፖለቲካው መስክ ግን የሚሆን አይደለም። በአሁኑ ጊዜ ከወያኔ ጋር ተደራድረን እንተቃቀፍ፣ የወያኔን ሕግ ተቀብለን በሱ መሰረት ተንፏቀን እንታገል በሚል መሳቂያ የሚሆኑትና ወያኔን አምሮ ታግሎ መጣል ማስወገድ ይገባል የሚሉት ወይም በኢትዮጵያ አንድነት ፍጹምነት የሚያምኑትና ግንጠላን የሚያቀነቅኑት መሃል ሊስማሙ የሚችሉበት ምንም መድረክ መሬት የለም። ለዚህም ነው የዛሬ 10 ዓመት ወያኔ የጠየቀንን እጅ መስጠት ፈርመንለት እንነጠፍ ያሉትን ከድርጅቱ የሸኘናቸው። ወያኔም አልጠራቸው፣ ደጋፊም ሰሚም አላገኙ። ያው ሁሉ እንደሚያውቀው ባክነው ተነው ቀሩ። ወደ ዋናው ጉዳይ ስንመለስ ትግሉ ሲጀመር ህዝባዊ መንግስት ይመስረት ያልነው መፈክር ዛሬም ወቅታዊና ዋናውና አማራጭ የለሽ መንገድም ሆኖ ይገኛል። መሬት ላራሹ ያልነውና እስከዛሬም ተገቢውን ምላሽ እንዳጣው ማለት ነው። አገርንም አመጽንም በማይጠቅሙ ጉዳዮች ዙሪያ በመነታረክና በጉንጫልፋ ጭቅጭቅ ሳይሆን የዘንድሮዎች ተቃዋሚ ኃይሎች ህብረት ሊመሰርቱና ሊያጠናክሩ የሚችሉት ህዝባዊ እና ዴሞክራሲያዊ ስርዓት እንመሰርታለን በሚለው ላይ በመስመር በመስማማት ብቻ ነው። ህዝባዊ ስንል ደጋግመን ግልጽ ያደረግነው ሲሆን የመገንጠል ወይም የመገነጣጠል መብት ማለት ሳይሆን ሰፊውን ህዝብ ባለመብትና በአገሩ ጉዳይ አዛዥ ናዛዥ በሚያደርገው መልኩ መሆኑ መሳት የለበትም። ዴሞክራሲያዊ ስንልም ሰፊውን ህዝብ ለሰው በላ ብዝበዛ ዳርጎ ለጥቂቶች መንደላቀቅ አገራችንን የሚያመቻች ማለታችን አይደለም። ለሰፊው ህዝብ የሚበጅ ዴሞክራሲ ህብረተሰባዊ ዴሞክራሲ ያልነውም በዚህ የተነሳ ነውና ከዚህ የተለየ አቋም የለንም። ይህን ብንልም የአገራችን መንግስታዊ አወቃቀር ሆነ መሰረታዊ የአቅጣጫ ምርጫዎች ህዝብ የፈቀደባቸውና የሚወስንባቸው መሆን አለባቸው እንላለን። እስከዚያው ለመድረስ ግን መጓዝ ያለብንን ዴሞክራሲያዊ መንገድ ለቅንጣትም ማዛባት የለብንም ብሎ ማሳሰቡ ደግ ነው። ከደርግ ስልጣን ቀሚያ በፊትም ሆነ ለጥቆ ጊዜያዊ ህዝባዊ መንግስት ይመስረት ስንል ሁሉን ያቀፈ መኮንኖችንም ጭቁን መኮንኖችንም የብሔር ድርጅቶች የተባሉትንም ወዘተ ሁሉ ያካተተ እንዲሆን ከመጥራት አልተቆጠብንም። በተግባርም በተጨባጭ ፊውዳልም የብሔረሰብም ከተባሉት ጋር በኢትዮጵያ አንድነት ጃንጥላ ስር ተሰባስበናል። ቀደም ጠላቶቻችን የነበሩትንም ህዝብ ይፍረደን ብለን ለህብረት ከጎናቸው ተሰልፈናል። ይህ ቅራኔዎችን በፈርጅና በሚዛን መያዝ ችሎታ ሚስትረ ስላሴ የሆነባቸው ግን ድርጅቶችን ለማጥፋት አበክረው ሲዘምቱና ሲያጠቁንም በምጸት መታዘብ ተገደዳል። ሁሉን ያቀፈ የሽግግር ሂደት የሚለው መሰረታዊ ሐሳብ አንድም በአገራችን ጉዳይ ሁላችንም ተካፋይ ሆነን እንድንገኝ ሲሆን በዋና መልኩ የአገራችንን ከባድ ችግሮችና በአሁኑ ጊዜም ወያኔ ያጠመደብንን ቦምቦች የምናከሽፈው በጋራና በስምምነት በመሆኑ ነው። ይህን መሰረት በማድረግ በኢትዮጵያ ህዝባዊ መንግስት ለመመስረት ሁሉን አቀፍ የሽግግር ሂደት እውን ይሁን ብለን ስንታገል ቆይተናል። ዴሞክራሲያዊት ኢትዮጵያ መኖሯ አይበጃቸውምና ጥረቱን ለማደናቀፍ ወያኔም ባዕዳንም ሻጥር ሲፈጽሙ ቆይተዋል። አሁንም እየጣሩ ናቸው። በዚህ በዚያ የህብረት ጥረት ብለው ያቀኛ አገር ወዳዶች ህብረት እውን እንዳይሆን ይከላከላሉ። ከወያኔ ጋር ድርድር በሚልም ድርጅቶችን ጠልፈውና አባብለውም ከወያኔ የበላይነት ስር ተገዢ ያደርጓቸዋል። ሐቀኛ አገር ወዳድ ድርጅቶችን ጥግ ሊያሲዙና ሊያደናቅፉም አጥብቀው እየታገሉ ናቸው። ይህን ሁሉ መቋቋም ደግሞ ግዴታችን ሆኖ ይገኛል። ከጠላቶቻችን ጋር አብረው አገራድን ትግሉን በተከታታይ የሚጎዱትን የለየላቸውንም ሆኑ አስመሳዮቹንም ማጋለጥና መታገል ግድ የሆነብንም ለዚህ ነው። በያፓ ላይ ጸያፍ ዘመቻን ከተያያዙ ዓመታትን አስቆጥረዋል ማለትም እንችላለን። ሁሉን ጸረ ወያኔ ኃይል ያቀፈ ሽግግር ወደ ዴሞክራሲና የህዝብ መንግስት ጎዳናው ይህ ነው። ወያኔ ይህን ክዶ ወይም ተጻሮ ህዝብንና ተቃዋሚ ኃይሎችን ወደ ፉክክርና ክፍፍል እየወሰደ ነው። ውድቀቱ ሲመጣም ያቀደልን ያው የምናቀውን የእርስ በርስ ፍጅትና አንቀጽ 39ን በስራ ላይ ማዋል ነው። ለራሱ ለትግራይ ግንጠላ ይህን ማስቆም ማቸነፍ የምንችለው ከወዲሁ ድርጅቶች ለህዝባዊ መንግስትና ዴሞክራሲ ቢተባበሩ ዝግጁ ሆነው ሲገኙ ብቻ ነው። ህብረት ለተገቢው የሽግግር ሂደት ሁሉን አቀፍ ሽግግር ለህዝባዊ መንግስት ሰፊ መሰረትና ዋስትና። ከዚህ ውጭ መፍትሄም መሻቱ ከንቱ ልፋት በመሆኑ ማሻገር ለወያኔ የክፍፍልና የግንጠላ የመጨረሻ ሙከራ እድልና ክፍተት የሚሰጥ ይሆናል። ወሬ ብቻ የለውም ፍሬ ነውና ጋሪውን ከፈረሱ በፊት እንዳናቆም ሐሳባችንን ከግብ ለማድረስ ትግል መቅደም እንዳለበት ግልጽ ነው። ለብዙ ዓመታት ከትግል ርቀው ስለ ትግል የሚያወሱ ጉዶች የድርጅቶች መሪዎች ምሁሮች ነን ብለው ሲቀልዱብን የከረመው ዛሬ ተቀይሯል። ላም አለን በሰማይ ብለው ኪሳችንን ባዶ ያደረጉት አስመሳይ ታጋዮችም ማንነታቸው በአደባባይ እርቃኑን ወጥቶ ተሰጥቷል። ህዝብ ከእንግዲህ በቃ ብሎ በማመፁ ወያኔም እንደ ድሮው ሊያወናብድና ሊገዛ አቅቶታል። የመራራ ትግል ደወል ካቃጨለ ቆየ። የወያኔም ብርክና ጭንቀት ከጨመረ እንዲሁ ከፋፋዮች ሁሉ ከሰሙ ባንልም ህዝብን በጽንፈኛ አቋሞች ዙሪያ የሚከፋፍሉት እያፈሩ ናቸው። ሰንካላ አቋማቸውን በህዝብ ላይ ሊጭኑ አልቻሉም። በወያኔ አራጋቢነት ግራ ሊያጋቡን መወራጨታቸውም ከንቱ ሆኖ እየተከሰከሰ ነው። ፍርሃትን ያሸነፈ ህዝብ በቀላሉ ወደ ኋላ ተመልሶ የገዢዎችን ቀንበር ለመሸከም ትከሻውን የሚያመቻች ሊሆን አይችልም፣ መጠበቅም የለበትም። ገጹ ተለውጧል፣ ተቀይሯል። ወያኔ ራሱም ሳይወድ ይህን ሀቅ ተግቶ የሚይዘው የሚጨብጠው አጥቷል። የጋለ ብረትን ቀጥቅጥ ነውና ህዝብ በጀመረው ትግል መቀጠልና ለወያኔ ውድገት መታገል ይገባዋል ማለት ነው። ነገ እንደገና ድልን ላለመቀማት ኢትዮጵያዊ ኃይሎች ከወዲሁ መተባበርና ለሁሉ አቀፍ ሽግግር መዘጋጀት አለባቸው። ለወያኔ ምንም ቀዳዳ መተው የለበትም። ሊሰባሰቡ የሚችሉ ኃይሎችን ሁሉ መለስተኛ ቅራኔዎችን ጥጋ ሲዞና ዋናነትን ነስቶ ክዶ ማሰባሰብ መቻልም ይጠበቅብናል። ህዝባዊ ኢትዮጵያዊ መንግስት ለመመስረት ድል ለኢትዮጵያ ህዝብ አገር አድን ትግል ሁሉ አቀፍ የሽግግር ሂደት እንታገል። በጋራ ትግላችንም ህዝባዊ ኢትዮጵያዊ መንግስትን እንመስረት።
አንስያዳ ያጃላደኮ አትስነያዳ ያመጋኒኩ ጎሱለ ገራ ማሎ ሶዳና ሾሬኮ ትወልበራኢ
አንስያዳ
Anisiada ya jaraleko atisiada ya magaleko gozula gara malo sodana shore ko tol garae
Anisiada ya jaraleko atisiada ya magaleko gozula gara malo sodana shore ko tol garae
wakasi duba ya jarareko tutu denengo wakasi argu maltu lapego tuta shakeko ya shafandama danmu makeli yadina gama jalala keli jalala keli bayira fama anisiyada ya jaladeko atisnada ya magaleko gosula garra malor sodan ashole ko tul barra e
anisiyada ya jaladeko atisnada ya magaleko gosula garra malor sodan ashole ko tul barra
Sirrobne jimmarobe ran haro jiji era asin konne sinakobe amma garu sitisera kanjara tayada me kalbin kabu anis kamera pame malkito yakola Atisnaga yarabale ranamale yosno puta suta 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 koyantana sjale pijanala
koyantana
sjale pijanala koyadani bare tulkananani jar sanje go darbe darga konje go nama pe u kabu kanto bonje go bare akano ya muchacho te tiru kanjara tu motu mamone ngiru koyantana sijala kijalara
koyantana
sijala kijalara koyadani bare tul kanani koyadani
bare
kanani hakke gize igaltawal ማንኛውም ነገር በጊዜ ገደቡ በአቀራረብ ስልቱ እየተለያየ ይግዘፍ እንጂ ተደጋጋሚ ነው። ብዙ እድሜ አግኝቶ ሊመሰክር የሚችለው ቁጥሩ ቢያንስም በጽሁፍ ከተያዙ መረጃዎች በመነሳት ሁኔታው መገንዘብ የመቻል እድሉ የተሰጠው ለሁሉም ነው። የኢትዮጵያ ተማሪዎች ወይም በዘመኑ አባባል የያን ጊዜው ትውልድ ተማሪ ከምንም በላይ ቅድሚያ ሰጥቶ የተንቀሳቀሰው በህዝብና በሀገር መጻኢ እድል ላይ ያንዣበበውን ደመና ለመግለጥ ነበር። በዚህ ምክንያት ከፍተኛ የመማር እድል የነበራቸው የትውልዱ አባላት የህዝብንና የሀገርን ጥቅም ከራስ ጥቅም በላይ አስበልጠው በማየታቸው ለህዝብ ሲሉ መስዋዕት ሆነዋል። ከህዝባቸው ጋር ሆነው በጉስቁልና ኖረዋል። ይህ አይነቱ ጽናት በጠንካራ ኢትዮጵያውያን ዘንድ የተለመደ ቢሆንም በኢሃፓ አባላት ዘንድ ግን የጠና ነው። የኢሃፓ አባል እምነቱ ቤተሰብና ጎሳ አይደለም። እምነቱ ሰባዊነት ነው። ከምንም በላይ በገዥዎች ሽግግግ ጠባይ እየተሰቃየ ያለው የኢትዮጵያ ህዝብና እያላት እንደሌላት ተደርጎ የባዕዳን መላገጫ የሆነችው ኢትዮጵያ ናት። እምነቱ የኢሃፓ አባል ኢትዮጵያዬ ሲል ህዝቤ ሲል በህይወት መስዋዕትነት የሚተረጎም ቁጭት እንጂ ያዞ እንባ አንቢ የወረቀት ነብር የአዳራሽ ተንጎላ ማይጀግና ምሳሌ አይደለም። የኢሃፓ አባላት ለተረገጠው ህዝብ መብት የቆሙ በመሆናቸው በመደለያ አይዋዙም። የህዝብ ማንነትና መብት እስካል ተከበረ ድረስ ከገዢዎች ጋር አይሞዳሙም። መስዋዕትነቱም ቀጣይ ነው ሲባል ከንቱ ዲስኩርስ ሳይሆን ለህዝብ የተገባ ቃል ኪዳን ነው። ቢወቀጣ ጥንቴ ቢንቆረቆር ደሜ ለአዲስ ሥርዓት ለምላሜ በመስዋዕትነት የታጀበ ህዝባዊ መዝሙር። የዛት ውልድ ፈርጦች በዘመኑ ለነበሩ ተዋጆች መክረዋል። ቀጣዩንም ትውልድ አስጠንቅቀዋል። የኢትዮጵያ ህዝብ በእኩልነት በዲሞክራሲ ህይወቱን እስካል መራደረስ የጥቂቶች መንደላቀቂያ ዘላቂ ሰላም ሊፈጥር እንደማይችል አስገንዝበዋል። የህዝብ ስቃይና መከራ እስካል ተወገደ ድረስ ኢሃፓ ህዝብን ከርቶ እንደማይሸሽ ታሪኩን እንዲያዩ ጋብዘዋል። ከዘመናት በፊት ታላቁ የህዝብ ልጅ ኃይሉ ገብረ ዮሐንስ ወይም ገሞራው እንዲህ ብሎ ነበር።
ሆኖም ያዳሜ ልጅ ብትሰማኝ ተመከር። የዳዋ ውስጣት የሜዳው ጓጉንቸር የቆንጥር ከርከሮ የደኑ ውስጣነር የመንደር ድምህዝ የብርሃው ነብር የጉልጓዱ አሸን የባህር ውስጥ አዝቶ የረግረጉ እልቅት የኩይሳው ቁጫጭ ያየር ጆፍታ ሞራቆት ሁሉ ነገር በደመ ነፍስ ኃይል የሚንቀሳቀሰው ጥላላው ፍጡር አኝቆ አመንሽቆ ከርትሶ ደቆሶ አድቆ ሰልቆ ሰልቅቶ እንዳትቀር አስ ተመራመር ጠንቁል ተፈላሰፍ አጥብቀህ ተራቀቅ ላንተነትህ ስትል ሁኔታው ቢረቅም በዘመኑ ነገር ይህ ነው የገፋፋኝ ዛሬ ለመናገር።
ያ ሁሉ የቀደመ ምክር ለሀገር ለወገን በጎነት ሲባል እንጂ ጥቂት ወሮ በሎችን ስልጣን ላይ ለማውጣት አይደለም። ገዥዎች የህዝብን አይን አሸፍነው ኩኩሉ ቢሉም ነጋ ለማለት እነሱን አይጠብቅም። በራሱ ተገልጦ አባሮ ይይዛቸዋል። የወያኔ የትም የማይደርስ ኩኩሉ ጨዋታ አስጨፍኖ የሚያስቀረው ልጆቻቸውን ብቻ ሊሆን ይችላል። በሚያዩት ከተዋዙ በዝርፊያው ገንዘብ ከተንበዛበዙ ዛሬ ያጋጠማቸው የመማር እድል ሌሎችን አግልሎ ይቀጥል ከመሰላቸው ያኔ ዛሬ ተከፍሎ ከሚማሩት ትምህርት በላይ ትምህርት ይሰጣቸዋል። ያውም በገንዘብ የማይገኝ ህዝባዊ ትምህርት። ይህ አዲስ ነገር አይደለም። ከህዝብ ነጥቀው ዲታ የሆኑ ወላጆቻቸው በህዝብ ይታደናሉ። ወላጆቻቸው የህዝብን ገንዘብ እስካልመለሱ ድረስ ወይም ልጆቻቸው ከህዝብ ይወገኑ ወላጆቻቸውን ድርጊት የማይደግፉ መሆናቸውን በወቅቱ እስካላሳዩ ድረስ በሀገራቸው የመኖር ከህዝብ ጋር ጤነኛ ግንኙነት የመፍጠር እድል አይኖርም። ከሌላው ተለይቶ ጥቅም ማግኘት የሌላውን በደል አለመመልከት ከወገን ጋር አብሮ አያኖርም። ጨው ለራስ ስትል ጣፍት አለዚያ ድንጋይ ነው ብለው ይጥሉሃል እንዲሉ በምታዩት የተዋዛችሁ የወያኔ ባለስልጣናት ልጆች እራሳችሁን አርቁ። ከወንጀለኞች ወላጆቻችሁ ደዌ በህዝብ ጸበል ተፈወሱ። ድል ምን ጊዜም የኢትዮጵያ ህዝብ ነው።
ከ ሰው እንዴት ይኖራል ክብሩ የተነካል
በዋናው ጣላት በወያኔ ላይ ማተኮር ይመረጣል። ይህንን በተደጋጋሚ የቀረበ ምክር አሁንም አንሰማም አናዳምጥም ብለው አሁንም በህዝብ ጎራ ክፍፍልን ሊያሰፍኑና መለስተኛ ቅራኔዎችን ዋና ሊያደርጉ ደፋ ቀና የሚሉ ጥቂቶች አይደሉም። በኢትዮጵያ ያለው ዋናው ቅራኔ በህዝብና በወያኔ መካከል ያለው ሆነ ሳለ ወያኔና ደጋፊዎቹ ድሮም ሲሉት እንደነበረው ዋናው ቅራኔ በህዝብ እርስ በርሱ ያለው ነው ብለው ደርቀው ይገኛሉ። ድርጅቶች በያዙት የከሰረ አቋም የተነሳ ህዝብ ሲርቃቸው የፈረደበትን ይሃባ ያውም የለም ጠፍቷል የሚሉትን መክሰሱ እንደቀናቸው አሉ። ድክመታቸውን መርመረው በመታረም ፈንታ ጥፋቱን ወደ ውጭ ወደ ሌሎች በማላከክ መፍትሄ ያገኙ ይመስላቸዋል። ዛሬም የተለወጠ የለም። ኪሳራ ያጋጠማቸው ከንቱ ቡድኖች ሁሉ ጣታቸውን ወደ ራሳቸው መልሶ መጠቆም አቅቷቸው አለ። ደግመን ደጋግመን ገበናችንን በአደባባይ እያሰጣን ለጠላት መጫወቻ አንሁን ብለን መክረንም አሳስበንም ነበር። ችግር የሆነው ግን ከመነሻው ማን ነው ጠላት የሚለውን ለመመለስ ያቃታቸው መገኘታቸው ነው። ከወያኔ ጋር ከጠራን በሰላም ለመስራት እነሱ ሲያሳምሩት ለመታገል ይሉታል ዝግጁ ነን ሲሉም አድምጠናል። ወያኔ ይጠራቸው ይጋብዛቸው ዘንድ የሚጠብቁ ሁሉ ወያኔን ዋና ጠላት ብለው ሊታገሉ የሚችሉ ባለመሆናቸው የጥቃታቸው ሰለባ ወያኔ ሳይሆን ተፎካካሪ የሚሏቸው ድርጅቶች ይሆናሉ። ፉክክር ለምን? ከወያኔ ተጠግቶ የስልጣን ፍርፋሪ ወይም ወያኔዎቹ እንደሚሉት ተረፍ መረፍ ለማግኘት። አንዳንዶች ደግሞ ወዳጅ አጋር ብለው የተጠጓቸው ኃይሎች የራሳቸው ፍላጎትና ዓላማ ስላላቸው በአብዛኛው ጸረ ኢትዮጵያ የሆነ አገር ወዳድ ድርጅቶች ተባብረው የወያኔን ውድቀት እንዳያመጡ ባላቸው ስጋት የተነሳ የሚሰጧቸው ተልእኮ አገር ወዳዶችን ማጥቃትና መከፋፈል ነው። ይህንንም ለብዙ ዓመታት ስናየው የቆየን ሲሆን በተለይ አሁን የወያኔ ውድቀት ቅርብ ሆኖ ሲመጣ መወራጨቶች በርከት ማለትን ይዘዋል። ትኩረት በወያኔ የተባለው ተትቶ ርብርቦሹ አስጊ በተባሉት አገር ወዳድ ድርጅቶች ላይ ሆኖም እየታየ ነው። የህዝብ ድጋፍ ህልም የሆነባቸውና የፖለቲካ ክስረት ያጋጠማቸው ቡድኖች ራሳቸውን መመርመርና ስህተታቸውንም ለማረም መነሳት አለባቸው እንጂ ዋናውን ቅራኔ ከሌሎች ድርጅቶች ጋር በሚል ፈርጀው መነሳት ምንም የሚጠቅም አለመሆኑን ዳግም መንገር የግድ ይሆናል። በህዝብ መካከል ቅራኔ ሊኖር መቻሉ የሚካድ አይደለም። የህብረተሰብ ሂደት ህግም ነው። ታሪክ የተዋቸው ቁስሎችም አሉ፣ የሩቅም የቅርብም። እነዚህ ግን መለስተኛ ቅራኔዎች ናቸው። የህብረተሰቡ የነገ ይዘትና ዕጣ የሚወስኑም ሊሆኑ አይችሉም። አይገባቸውም። ወያኔ በ1967 ዓመተ ምህረት በህዝብ መሃል ያለው ቅራኔ ዋና በመሆኑ የኢትዮጵያ ብሔረሰቦች በአንድነት ሊኖሩ አይችሉምና መገነጣጠል አለባቸው ሲል ገና ከዚያን ጊዜ ጀምሮ ኢህአፓ ገና ከዚያን ጊዜ ጀምሮ አቋማችሁ ውድቅና አገር አፍራሽ ነው በሚል ወያኔንም መሰሎቹንም ተጋትሯቸዋል። የኢህአፓ ጸረ ወያኔነት ትላንት ከመለስ ሞት በኋላ የጀመረ ሳይሆን ከወያኔ ውልደት የጀመረ ነው። ለዚህም ነው ድርጅቱ ለወነ ወያኔ ተቀመ ወይም ይባስ ብለው አፍረትን በጠራራ ፀሐይ ቀብረው ጸረ አማራ ነበር ሲሉ ራሳቸውን ሀፍረተቢስ ዋሾዎች አድርገው ውርደትን የሚከናነቡት። የህዝብ ቅራኔ መለስተኛና በዲሞክራሲ ስርዓት መስፈንም የሚፈታ ነው ስንል፣ ዋናው የመደብ መሰረታዊ ቅራኔ ግን የሚታረቅ ሳይሆን በገዢው ስርዓት መንኮታኮት ብቻ የሚፈታ ነው በሚል አቋማችንን ጽኑ አድርገን ለአመታት ቀጥለናል። ዛሬም መሰረታዊውን ሀቅ መቀበል አቅቷቸው በወያኔ ውድቀት ዋዜማ ከወያኔ እንደራደር፣ እንግባባ፣ እንተቃቀፍ የሚሉት ሁሉ በህዝብ ትግል ላይ ሻጥር እየፈጸሙ መሆናቸውንም ሳናወላውል እየነገርናቸው ነን። በዋናው ቅራኔ አንጻር መፍትሄው በአንድ በኩል በህዝብ ሽንፈትና በጨቋኝ አገዛዙ ቀጣይ የበላይነት አሊያም በገዢው ቡድንና ስርዓት መፍረስና መወገድ ብቻ ነው። ተቻችሎ ጉዞ ምን ቢመኙት ሊሆን የሚችል አይደለም ማለት ነው። ለዚህም ነው ዋናውና የጋራ ትኩረታችን በወያኔ ላይ ይሁን የምንለው። ይህን በማድረግ ፈንታ ህዝብን ለመከፋፈል የሚጥሩትን አጥብቀን እናወግዛለን። ከዚህ በፊትም ሊያደርሱ የሚችሉትን ጉዳት በተጨባጭ አይተናል። የቅንጅት መፍረስ አንድ ምሳሌ ነው። የሙት ከተማ አድማ በ1997 ዓ.ም በቅጥረኞች መተጓጎሉ ሌላ ነው። ለወያኔ በሚጠቅም መንገድ ኢህአፓ ላይ አንጃ መነሳቱና ከወያኔ ጫማ ስር መውደቅን መስበኩ እንዲሁ ሊጠቀስ የሚችል ነው። እነዚህ በየድርጅት ውስጥ የፈሉ ምስጦች ዋናው ትኩረታቸው በሚታገሉት ድርጅቶች ላይ ሆኖ ለወያኔ ያመቸው ሁኔታ ሲፈጥሩ መቆየታቸው የሚታወቅ ነውና ዛሬም እያየነው ያለ እውነታ ነው። የተሳሳቱ አቋሞችን መተቸትና ለማስተካከል መጣር ግዴታ እንጂ ዘለፋ አይደለም። ድርጅቶች ሊቀራረቡ ሲነሱ ሲጥሩ ግን ክፍፍልን አራግቦ ህብረትን ማደናቀፍ የሚወገዝ ስምሪት ነው። ይህን በተመለከተ ደጋግመን ትኩረት በወያኔ ላይ ይሁን ብለን የጠራን ሲሆን ከኢህአፓ ጋር ቅራኔ ያለን የሚሉትንም ድርጅቶች ልዩነታችንን በጠረጴዛ ዙሪያ በውይይት እንፍታ ብለን ስንጠራቸው ቆይተናል። አፍራሾችና የወያኔ ቅጥረኞችን ሳይሆን አገር ወዳድ ኃይሎችን ማለታችን ሲሆን አሁንም ጥሪያችን በመድረክ ላይ ነው። ህዝብን ከህዝብ ሊከፋፍሉ ግዳጅ ተሰጥቷቸውና በወያኔና አሜሪካም ተቀጥረው የተሰማሩትን ኃይሎች እንታገላቸዋለን እንጂ በጉንጭ አልፋ ውይይት ወይም ንትርክ ልንጋጠማቸው ጊዜውም ፍላጎቱም ጅልነቱም እንደሌለን ደግሞ ግልጽ ሊሆን የሚገባው ጉዳይ ነው። ትኩረታችን በወያኔ ላይ ይሁን ስንል የአገራችንን እጣ ፈንታ መቼም ቢሆን ለውጭ ጠላቶች ሳንሰጥና ህዝብን ሊተኩ ለሚጥሩ ምርጦች መድረክ ሳንለቅ መሆን አለበት። አገራችን ስሬትን የምታገኘውና ድል በጠላቶቿ ላይ የምትቀዳጀውም ድል በራሱ በህዝቧ ጥረት ብቻ እንጂ በባዕዳን የተነሳ አይደለም፣ ሊሆንም አይችልም። ባዕዳን በጸረ ወያኔ መስመር እንዲገኙ ለማድረግ ዲፕሎማሲያዊ ጥረት ማድረጉ የሚደገፍ ቢሆንም ዋናው ግዳጃችን የህዝባችንን ትግል በቀጥታ መታደግና መርዳት መሆኑ ምንም ጥርጥር የለውም። በተለይ ከወደ አሜሪካ መፍትሄ ይገኛል ብለው ከመዳከር ለዚሁ እብረተኛ አገር ገዢዎች አስፈላጊውን ግንዛቤ ሊሰጥ የሚችለውን የህዝብ አመፅ ማፋፋም ነው የሚያዋጣው። ኤችአር ወዘተ ለሚባለው የሚሰጠው ትኩረት ለህዝባችን ትግል ሊሰጥ ከሚገባው ዋና ትኩረት ጋር በምንም ሊነጻጸር መቻል የለበትም። ላለፉት 50 ዓመታት ኢትዮጵያን ለማጥፋት ከጣረ ቡድንም ኃይልም ድጋፍን መፈለግና ይጠቅማል ብሎ መተማመን ደግሞ የሚያሳዝን ጅልነት ለመሆኑ ክርክር አይፈልግም፣ ግልጽ ነው። በተመክሮም እንደማያዋጣ ታይቷል። ባጭሩ በራሳችን በህዝባችን ላይ ተማምነን ጸረ ወያኔውን ትግል ማፋፋም ነው ዋና ትኩረታችን ሊሆን የሚገባው ማለት ነው። እንደምናውቀው ወያኔ ሰርጎ ገቦቹን ልኮ አገር ወዳድ ኃይሎች እንዳይሰባሰቡና እንዳያብሩ የአቅሙን ሁሉ ሻጥር እየፈጸመ ነው። ቅጥረኞቹን አስሮ ፈቶ ለሰርጎ ገብነት እንደሚያመቻችም ወር ታስሮ ማንዴላ የተባለው ከሃዲ ሁኔታ በግልጽ አሳይቷል። በተደጋጋሚ ልንሞኝ ልንጃጃል የአገራችን ሁኔታ አይፈቅድልንም። በተደጋጋሚ የዴሞክራሲን ሽግግር እድል ልንቀማ መፍቀድ የምንችለው አይደለም። ወያኔ ያቀደልንን የእርስ በርስ መጨራረስንም ከወዲሁ ማክሸፍ እንዳለብን ግልጽ ነው። ሁኔታው ሲጠጥር ወያኔ ባዘጋጀው አንቀጽ 39 መሰረት የትግራይ ህዝብ ምክር ቤት ግንጠላን ወሰነ ብሎ ሸብረክ ሊልና ሻዕቢያን ሊጠጋ ዘመቻውን መጀመሩ እየታየ ነውና ተባብረን እቅዱን ማገድ ማክሸፍ እንዳለብንም ይታያል። የአገር ወዳድ ኃይሎች መተባበሩ እንኳ በሰበብ አስባቡ ለነገ ባይሆንላቸው እርስ በርስ መናከስ መጠላለፉን ያቆሙ ዘንድ ጥሪ እንደገና እናደርጋለን። ይህን አላስፈላጊ ቅራኔ ወደ ጎን ለማድረግ የበኩላችንን ለመፈጸም ዝግጁ ነን እያል የነበረና የቆየ ብቻ ሳይሆን አሁንም በትግል ያለና ለትግሉም አስተዋጽኦ እያደረገ ያለን ድርጅት የለም ማለቱና ለማጥፋት መጣሩ ከንቱ ልፋት መሆኑን መንገር እንገደዳለን። የራሷን አበሳ በሰው ላይ አብሳ ያክትምና ሁሉም በራሱ ስምሪት ያመጣውን መስቀል ለመሸከም ድፍረቱም ትህትናውም ይኑረው እንላለን። ድል ለኢትዮጵያ ህዝብ አገር አድን ትግል።
ስለማይረዱ ስለማይረዱ ማንነታቸው ማንነታቸው ከስራቸው ይልቅ ከስራቸው ይልቅ ያምናልባት ያምናልባት ስለማይረዱ ስለማይረዱ
ማንነታቸው ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፓል ለመውቀስ ትውልዱን ለማውገዝ። ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረን ታጣል የዛን ትውልድ ታሪክ ይፍቃል ይልጣል። በህዝብ ልጆች ደም እጅግሩን ዘፍዝፎ የአፓን ወክሳል የሰፋው ጫማ የወያኔ ይቀፉ ኡስ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገዝቶ በያዘው ደረሰኝ ያን ትውልድ ያውግዛል ነጻነት ላይ ያገኝ የነበሩት ያውሩ ያሉት ይመስክሩ ያመጹን ችቦ ለኩሶ ያበሩ ያልነበረ አውራ ትውልዱን አያርክስ ይህ የሰፋው ጫማ የወያኔው ልጆች ልብስ ኡስ ያልነበረ አውራ ፍጹም አይናገር በደም የወረዛ የዳብሎሶም ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረም ያፓን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ካልታገሉ በቀል አይሳካምኞ
አንድነታቸው
ለየብቻ ናቸው
ስራቸው
መስራትና ማውራት
ያምናሉ አባቸው
እግዜር ከፈጠረው በዚች ምድር ዓለም
ማንነታቸው
ብሎ እንደማውራት ቀላል ነገር የለም
ያምናሉ አባቸው
ያ
ያቅታል እንጂ ቁም ነገር መስራት በጣም ቀላል ነው። ሰውንስ ማማ
ያቅታል እንጂ ቁም ነገር መስራት በጣም ቀላል ነው። ሰውንስ ማማ